የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥቅምት 15 2014 ዓ.ም ዝግጅታችን ጀመረ። በሱዳን አስቸኳይ ጊዜ አዋጅ ታውጇል። ጠቅላይ ሚኒስትር አብደላ ሐምዶክና ሌሎች የፖለቲካ መሪዎችና ሚኒስትሮች በእስር ላይ ናቸው። በኢትዮጵያ ሁከት እንዲያበቃና ሁሉም አካላት ግጭቱን እንዲያቆሙ የዩናይትድ ስቴትስ የተወካዮች ምክር ቤት ጥሪ ቀረበ። እነዚህንና ሌሎች በርከት ያሉ ዝግጅቶችን በምሽቱ እናስደምጣችኋለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአትቪው አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንደመጣለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮቻችን። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቱን በማቀናበር ብርሃን ኃይሉ አብራናለች። አሁን ለሰዓቱ ዋና ዋና የዓለም ዜና ልተዋችሁ።
ጤና ይስጥልን አድማጮች፣ የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። በሱዳን ከፍተኛው ባለስልጣን ሌተናል ጀነራል አብዱል ፈታህ አልቡርሃን በሱዳን የአስቸኳይ ጊዜ ያወጁ ሲሆን ላለፉት 2 ዓመታት አገሪቱን ሲመራው የነበረው የሲቪልና ወታደራዊ የጋራ ምክር ቤት መበተኑን አስታወቁ። አልቡርሃን መግለጫውን የሰጡት ጠቅላይ ሚኒስትር አብደላ ሐምዶክና ሌሎች የልዕልና ምክር ቤት አባላት በወታደራዊ ኃይሉ በቁጥጥር ስር መዋላቸው ከተገለጸ በኋላ ነው። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ጀፍሪ ፊልትመን ዛሬ ባወጡት መግለጫ በሱዳን ወታደራዊ ኃይል የሽግግር መንግስቱን ስልጣን ጠቅልሎ እየወሰደ ነው የሚለው ዘገባ ዩናይትድ ስቴትስን በእጅጉ ያሳሰባት መሆኑን ተናግረዋል። ፊልትመን በውጭ ጉዳይ ሚኒስቴር አፍሪካ ጉዳዮች ቢሮ መደበኛ የትዊት ገጽ ላይ ወታደራዊ የስልጣን ጥቅልላው የሱዳንን ህገ መንግስታዊ የሽግግር ድንጋጌ የሚቃረንና ዩናይትድ ስቴትስ ለሱዳን የምትሰጠውን እርዳታ ጥያቄ ውስጥ የሚከት መሆኑን አስታውቀዋል። በካርቱም የሚገኘው የዩናይትድ ስቴትስ ኤምባሲ ወታደራዊ ኃይሉ በሱዳን የሲቪል መንግስት ላይ የወሰደው እርምጃ ያሳሰበው መሆኑን ገልጾ የሱዳንን የዲሞክራሲ ሽግግር አደጋ ላይ የሚጥል ነው በማለት አውግዞታል። ኤምባሲው የሱዳንን ሽግግር የሚያውቁ ሁሉም ተሳታፊዎች ከድርጊታቸው እንዲቆጠቡና የሲቪል መር መንግስት እንደ አውሮፓ አቆጣጠር በ2019 የተካሄደውን አብዮት ግቦች ከዳር እንዲያደርስ ጠይቋል። የአፍሪካ ህብረትም ባወጣው መግለጫ በቁጥጥር ስር የዋሉት የፖለቲካ መሪዎች እንዲለቀቁ አስታውቆ በወታደራዊና የሲቪል አስተዳደሮች መካከል ውይይት እንዲካሄድ ጠይቋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዥ ባወጡት የትዊት መልእክታቸው በሱዳን እየተካሄደ ያለው የመፈንቅለ መንግስትን አውግዛለሁ። ጠቅላይ ሚኒስትር አብደላ ሐምዶክና ሌሎች ባለስልጣናት በአስቸኳይ መለቀቅ አለባቸው። በብዙ ዋጋ ለመጣው የፖለቲካ ሽግግር የህገ መንግስቱ ቻርተር ሙሉ ክብር ሊሰጠው ይገባል። የተባበሩት መንግስታት ከሱዳን ህዝብ ጎን መቆሙን ይቀጥላል ብለዋል። በሱዳን ዋና ከተማ ካርቱም የጠቅላይ ሚኒስትር ሐምዶክን መታሰር ተከትሎ ህዝባዊ ተቃውሞ ተቀስቅሷል። ዝርዝሩ በምሽቱ አብይ ርዕስ ይቀርባል። የነቀምቴ ከተማ የሥራ ዕድል ፈጠራ ጽፈት ቤት ኃላፊ አቶ መልካሙ ፈይሳ ከትናንት በስቲያ መገደላቸውንና የገዳዮቹ ማንነት አለመታወቁን የከተማው ጸጥታና አስተዳደር ጽፈት ቤት አስታወቀ። የጽፈት ቤቱ ኃላፊ አቶ ምዝጋኑ ዋጋሪ ከግድያው ጋር በተያያዘ የተጠረጠሩ 10 ሰዎች መታሰራቸውን ተናግረዋል። ናኮር መልካ ተጨማሪውን ዘገባ ልኳል።
የከተማው የሥራ ዕድል ፈጠራ ኃላፊ አቶ መልካሙ ፈይሳ ከትናንት በስቲያ ቅዳሜ በመንግስት ሥራ ላይ ቆይተው ወደ መኖሪያ ቤታቸው በመመለስ ላይ ያሉ ከጀርባቸው በተተኮሰው ጥይት መገደላቸውን የከተማው ጸጥታና አስተዳደር ጽሕፈት ቤት ኃላፊ አቶ ምስጋኑ አጋሪ ተናግረዋል። ማንነታቸው ያልታወቁ ሰዎች አቶ መልካሙ ላይ ጥይት ካዘነቡ በኋላ 03 ቀበሌ ውስጥ ወልዳ አራራ ቤተክርስቲያን አካባቢ ደርሰን በፍጥነት ወደ ነቀምቴ ሆስፒታል ብንወስደውም ህይወቱ ሊተርፍ አልቻለም ነው ያሉት። ከግድያው ጋር ተያይዞ 10 ሰዎች በቁጥጥር ስር መዋላቸውንና የገዳዮቹ ማንነት በምርመራ ላይ መሆኑን አቶ ምስጋኑ ገልጸዋል።
ደርቤ ደርቤ ማካና ከነከሰቲ ኡሚ ጂጂ ለማካና ፋስ
ነቀምቴ ውስጥ መንግስትን የሚቃወም ኃይል ታጥቆና ሲቪል መስሎ አልፎ አልፎ በመንግስት አመራሮች ላይ ግድያ ሲፈጽም ቆይቷል። አቶ መልካሙንም የገደለው ይህ ኃይል ነው ብለን እንጠረጥራለን። ነገር ግን የሚረጋገጠው በፖሊስ ምርመራ ነው ነው ያሉት። ባለፉት 4 አመታት በነቀምቴ ከተማ ማንነታቸው አልታወቀም በተባሉ አካላት ብዙ የመንግስት ስራ አመራሮችና ንጹሃን ዜጎች የተገደሉ ሲሆን የምርመራ ሂደቱ ጉዳይ በፖሊስ እጅ እንደሚገኝ አቶ ምዝጋኑ ጨምረው ተናግረዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
የፌደራሉ ከፍተኛ ፍርድ ቤት በነ አቶ እስክንድር ጤና ይስጥልን አድማጮች፣ የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። በሱዳን ከፍተኛው ባለስልጣን ሌተናል ጀነራል አብዱል ፈታ አልብርሃን በሱዳን የአስቸኳይ ጊዜ ያወጁ ሲሆን ላለፉት 2 አመታት አገሪቱን ሲመራው የነበረው የሲቪልና ወታደራዊ የጋራ ምክር ቤት መበተኑን አስታወቁ። አልብርሃን መግለጫውን የሰጡት ጠቅላይ ሚኒስትር አብዱላህ ሐምዶክና ሌሎች የልዕልና ምክር ቤት አባላት በወታደራዊ ኃይሉ በቁጥጥር ስር መዋላቸው ከተገለጸ በኋላ ነው። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ጀፍሪ ፊልትመን ዛሬ ባወጡት መግለጫ በሱዳን ወታደራዊ ኃይል የሽግግር መንግስቱን ስልጣን ጠቅልሎ እየወሰደ ነው የሚለው ዘገባ ዩናይትድ ስቴትስን በእጅጉ ያሳሰባት መሆኑን ተናግረዋል። ፊልትመን በውጭ ጉዳይ ሚኒስቴር አፍሪካ ጉዳዮች ቢሮ መደበኛ የትዊት ገጽ ላይ ወታደራዊ የስልጣን ጥቅለላው የሱዳንን ህገ መንግስታዊ የሽግግር ድንጋጌ የሚቃረንና ዩናይትድ ስቴትስ ለሱዳን የምትሰጠውን እርዳታ ጥያቄ ውስጥ የሚከት መሆኑን አስታውቀዋል። በካርቱም የሚገኘው የዩናይትድ ስቴትስ ኤምባሲ ወታደራዊ ኃይሉ በሱዳን የሲቪል መንግስት ላይ የወሰደው እርምጃ ያሳሰበው መሆኑን ገልጾ የሱዳንን የዲሞክራሲ ሽግግር አደጋ ላይ የሚጥል ነው በማለት አውግዞታል። ኤምባሲው የሱዳንን ሽግግር የሚያውቁ ሁሉም ተሳታፊዎች ከድርጊታቸው እንዲቆጠቡና የሲቪል መር መንግስት እንደ አውሮፓ አቆጣጠር በ2019 የተካሄደውን አብዮት ግቦች ከዳር እንዲያደርስ ጠይቋል። የአፍሪካ ህብረትም ባወጣው መግለጫ በቁጥጥር ስር የዋሉት የፖለቲካ መሪዎች እንዲለቀቁ አስታውቆ በወታደራዊና የሲቪል አስተዳደሮች መካከል ውይይት እንዲካሄድ ጠይቋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዥ ባወጡት የትዊት መልእክታቸው በሱዳን እየተካሄደ ያለው የመፈንቅለ መንግስትን አውግዛለሁ። ጠቅላይ ሚኒስትር አብደላህ ሐምዶክና ሌሎች ባለስልጣናት በአስቸኳይ መለቀቅ አለባቸው። በብዙ ዋጋ ለመጣው የፖለቲካ ሽግግር የህገ መንግስቱ ቻርተር ሙሉ ክብር ሊሰጠው ይገባል። የተባበሩት መንግስታት ከሱዳን ህዝብ ጎን መቆሙን ይቀጥላል ብለዋል። በሱዳን ዋና ከተማ ካርቱም የጠቅላይ ሚኒስትር ሐምዶክን መታሰር ተከትሎ ህዝባዊ ተቃውሞ ተቀስቅሷል። ዝርዝሩ በምሽቱ አብይ ርዕስ ይቀርባል። የነቀምቴ ከተማ የስራ እድል ፈጠራ ጽህፈት ቤት ኃላፊ አቶ መልካሙ ፈይሳ ከትናንት በስቲያ መገደላቸውንና የገዳዮቹ ማንነት አለመታወቁን የከተማው ጸጥታና አስተዳደር ጽህፈት ቤት አስታወቀ። የጽህፈት ቤቱ ኃላፊ አቶ ምዝጋኑ ዋጋሪ ከግድያው ጋር በተያያዘ የተጠረጠሩ 10 ሰዎች መታሰራቸውን ተናግረዋል። ናኮር መልካ ተጨማሪውን ዘገባ ልኳል።
የከተማው የስራ እድል ፈጠራ ኃላፊ አቶ መልካሙ ፈይሳ ከትናንት በስቲያ ቅዳሜ በመንግስት ስራ ላይ ቆይተው ወደ መኖሪያ ቤታቸው በመመለስ ላይ ያሉ ከጀርባቸው በተተኮሰው ጥይት መገደላቸውን የከተማው ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ምዝጋኑ አጋሪ ተናግረዋል። ማንነታቸው ያልታወቁ ሰዎች አቶ መልካሙ ላይ ጥይት ካዘነቡ በኋላ 03 ቀበሌ ውስጥ ወልድ አራራ ቤተክርስቲያን አካባቢ ደርሰን በፍጥነት ወደ ነቀምቴ ሆስፒታል ብንወስደውም ህይወቱ ሊተርፍ አልቻለም ነው ያሉት። ከግድያው ጋር ተያይዞ 10 ሰዎች በቁጥጥር ስር መዋላቸውንና የገዳዮቹ ማንነት በምርመራ ላይ መሆኑን አቶ ምስጋኑ ገልጸዋል። ነቀምቴ ውስጥ መንግስትን የሚቃወም ኃይል ታጥቆና ሲቪል መስሎ አልፎ አልፎ በመንግስት አመራሮች ላይ ግድያ ሲፈጽም ቆይቷል። አቶ መልካሙንም የገደለው ይህ ኃይል ነው ብለን እንጠረጥራለን። ነገር ግን የሚረጋገጠው በፖሊስ ምርመራ ነው ያሉት። ባለፉት 4 አመታት በነቀምቴ ከተማ ማንነታቸው አልታወቀም በተባሉ አካላት ብዙ የመንግስት ስራ አመራሮችና ንጹሃን ዜጎች የተገደሉ ሲሆን የምርመራ ሂደቱ ጉዳይ በፖሊስ እጅ እንደሚገኝ አቶ ምዝጋኑ ጨምረው ተናግረዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
የፌደራሉ ከፍተኛ ፍርድ ቤት በነ አቶ እስክንድር ክስ የአቃቤ ሕግ ምስክሮችን መስማቱን ቀጥሏል። አቶ እስክንድር አስደብድቦኛል ባሉት የመንግስት አካል ክስ ለማቅረብ ትዛዝ እንዲሰጥላቸው ፍርድ ቤቱን ጠየቁ። ፍርድ ቤቱም ባቀረቡት አቤቱታ ትዛዝ ሰጥቷል። ጉዳዩን የተከታተለው መለስካቸው አማሃ ተከታዩን ልኳል።
የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ሕገ መንግስት ጉዳዮች አንደኛ ወንጀል ችሎት እንደተሰየመ በነ አቶ እስክንድር ጉዳይ የተቋረጠውን በአቃቢ ሕግ ምስክሮች ላይ ድጋሚና የማጣሪያ ጥያቄዎች ለመቀጠል እንደሆነ አስታወቀ። ይሁንና አቶ እስክንድር ነጋ የማቀርበው አቤቱታ ስላለኝ ልደመጥ ብለው ፍርድ ቤቱን ጠይቀዋል። ፍርድ ቤቱ ፈቃድ እንደሰጣቸውም ተፈጸመብኝ ባሉት ድብደባ የደረሰባቸውን አካላዊ ጉዳት ለፍርድ ቤት አሳይተው ድብደባ ሆን ተብሎ በማረሚያ ቤቱ ኃላፊዎች የተቀናበረ እንደሆነ ለፍርድ ቤቱ አስረድተዋል። ድብደባ ፈጽሞብኛል ያሉት ታራሚ ቀደም ሲል እንዲሄድ ከተደረገበት ማረሚያ ማዕከል እሳቸው አሁን ወደሚገኙበት ስፍራ እንዲመጣ ያደረጉት እነዚሁ አካላት ናቸው በማለት ሕጋዊ ክስ እንዲመሰርቱ ፍርድ ቤቱ ትዕዛዝ እንዲሰጥላቸው ጠይቀዋል። ፍርድ ቤቱ በመጨረሻ በሰጠው ትዕዛዝም የኢትዮጵያ ሰብአዊ መብቶች ኮሚሽን በአቶ እስክንድር ነጋ ላይ ተፈጽሟል የተባለውን ድብደባ እንዲያጣራና የምርመራውን ውጤት ለፍርድ ቤት እንዲያቀርብ ሲል አዟል። ከዚያም ባሻገር የፌዴራል ወንጀል ምርመራ ጉዳዩን አጣርቶ ለሚመለከተው ክፍል እንዲያስተላልፍ አዟል። ፍርድ ቤቱ በዚሁ ችሎት አቃቢ ሕግ በአንደኛ ተከሳሽ በአቶ እስክንድር ነጋ ላይ ያቀረባቸውን ሁለት ምስክሮች በሰጡት የምስክርነት ቃል ላይ የአቃቢ ሕግ ድጋሚ ጥያቄዎችንና የፍርድ ቤቱን የማጣሪያ ጥያቄዎችንና መልሶች አዳምጧል። በመጨረሻም ጥያቄዎቹና መልሶቹ በጽሑፍ ከማህደሩ ጋር እንዲያያዝ ፍርድ ቤቱ ትእዛዝ ሰጥቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ጥቅምት 12 ቀን 2014 ዓ.ም ባወጣው ጋዜጣዊ መግለጫ እንዳመለከተው አቶ እስክንድር የተፈጠረው ክስተት ተራጠብ ነው ብለው እንደማያምኑና በፍርድ ቤት የምስክር ማሰማት ሂደት እያነሷቸው ካሉ መስቀለኛ ጥያቄዎችና ሌሎች ጉዳዮች ጋር የተያያዘ እንደሆነም ያላቸውን እምነት ለኮሚሽኑ ገልጸዋል ብሏል። በዚሁ መግለጫ ሁለቱም ታሳሪዎች ከጉዳዩ ጋር በተያያዘ ተጨማሪ ክስ ለመመስረት ፍላጎት እንደሌላቸው አስረድተዋል የሚል ሐሳብም ተገልጿል። የምስክሮችን ቃል የመስማቱ ሂደት ነገም እንደሚቀጥል ፍርድ ቤቱ ቀጠሮ ይዟል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ዩጋንዳ ዋና ከተማ ካምፓላ ውስጥ ትናንት እሁድ በደረሰ የቦምብ ፍንዳታ አንድ ሰው ሲሞት በርካቶች ቆስለዋል። የከተማው ከንቲባ ኢማኑኤል ስሩንጆጊ ለፍንዳታው ተጠያቂ አሸባሪዎች ሳይሆኑ አይቀሩም ሲሉ ተናግረዋል። አደጋው የደረሰው ከካምፓላ ወጣ ብሎ በሚገኝ አንድ የአሳማ ምግብ ቤት ውስጥ መሆኑንም ፖሊስ አስታውቋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ልዑካን በማሊ ከአገሪቱ የሽግግር ፕሬዚደንት ኮሎኔል ኢሲሚ ጎይታ ጋር ተገናኝተዋል። የመንግስታቱ ድርጅት ልዑካን ዓመት ባልሞላ ጊዜ ውስጥ ሁለት ጊዜ ወታደራዊ መፈንቅለ መንግስት የተካሄደባት አገር መሪዎች ስልጣን ወደ ሲቪል አስተዳደር እንዲተላለፍ መንገድ እንዲፈጥሩ ጫና ማሳደራቸው ተነግሯል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የተባበሩት መንግስታት ስር ያሉ ድርጅቶች በአፍጋኒስታን ያለው ሰብአዊ ቀውስ ታይቶ በማይታወቅ መንገድ እያደገ ሲሆን በግጭት በተጎዳችው አገር 22.8 ሚሊዮን ሕዝብ በህዳር ወር ውስጥ ከፍተኛ የምግብ እጥረት እንደሚገጥመው አስታውቀዋል። የምግብና የግብርና ድርጅት እንዲሁም የዓለም ምግብ ፕሮግራም በጋራ ባወጡት ጥናት ድርቅ፣ ግጭትና የኢኮኖሚ መውደቅ ተደማምረው የሰዎችን ህይወት ክፉኛ እንደሚጎዱና የአፍጋን ዜጎችን የምግብ ተደራሽነት አደጋ ላይ እንደሚጥሉ አስረድተዋል። ከተጎጂዎቹም ውስጥ እድሜያቸው ከአምስት ዓመት በታች የሆኑ ወደ 3.2 ሚሊየን የሚሆኑ ህጻናት በየዓመቱ መጨረሻ ከፍተኛ በሆነ ያልተመጣጠነ የምግብ እጥረት እንደሚጎዱም ጥናቱ አመልክቷል። ታሊባን አፍጋኒስታንን ከተቆጣጠረ በኋላ የፋይናንስ ማዕቀብ በመታሰቡ ወደ 10 ቢሊዮን ዶላር የሚሆን የአገሪቱ ገንዘብ በዩናይትድ ስቴትስ እና በሌሎች ምዕራባውያን አገሮች እጅ ተይዞ እንደሚገኝም ተመልክቷል። ዩናይትድ ስቴትስ ውስጥ በካሊፎርኒያ ግዛት ሰሜናዊ ክፍል ትናንት ነፋስ ቀላቅሎ በጣለው ዶፍ ዝናብ አውራ ጎዳናዎች በጎርፍ የተጥለቀለቁ ሲሆን ዛፎችም እየተገነደሱ ወድቀዋል። በአካባቢው በደረሰ ቃጠሎ ጉዳት ደርሶባቸው የነበሩ አካባቢዎችም እንደተገመተው የተጎዱ ሲሆን በጭቃ በተሞላ ጎርፍ ተመትተዋል። በአካባቢው የጣለው ዝናብ ለቦታው እስከዛሬ ከተመዘገበው ከፍተኛው ሲሆን ሳን ፍራንሲስኮ ቤይ በሚባለው አካባቢ ያሉ ስፍራዎች በሙሉ በጎርፍ መጠቃታቸው ተመልክቷል። አሁን ወደ ዓለም አቀፍ ኮቪድ-19 ዜናዎች እናልፋለን። የዓለም ጤና ድርጅት ዳይሬክተር ቴድሮስ አድሃኖም የኮቪድ-19 ወረርሽኙ የሚቆመው ዓለም እንዲቆም ሲፈልግ ብቻ ነው ሲሉ ትናንት እሁድ ተናገሩ። ጀርመን ላይ በተካሄደ የዓለም ጤና ጉባኤ ላይ የተናገሩት ዳይሬክተሩ አገሮች አሁን ያሉትን መሳሪያዎች ሁሉ ተጠቅመው ወረርሽኙን የማይታገሉ ከሆነ ወረርሽኙ የሚቆምበት ምንም መንገድ የለም ብለዋል። ቴዎድሮስ ከ100 አገራት በድረገጽ ላይ ለተሰባሰቡ ታዳሚዎች ባሰሙት ንግግራቸው በሽታዎችን ለመቋቋም የሚያስችሉን ሁሉም አይነት መሳሪያዎች አሉን። ውጤታማ የሆኑ የጤና መሳሪያዎች፣ ውጤታማ የሆኑ የሕክምና መሳሪያዎች። ዓለም ግን እነዚህን መሳሪያዎች እየተጠቀመ አይደለም ሲሉ ተናግረዋል። የዓለም ጤና ድርጅት እያንዳንዱ አገር 40% የሚሆኑ ዜጎችን ለማስከተብ ያስቀመጠውን ግብ እንዳይሳካ ያደረገው ትርፍና ፖለቲካ እንጂ የምርት ጉዳይ አለመሆኑን የዓለም ጤና ድርጅት ዳይሬክተሩ ተናግረዋል። ከዜጎቻቸው 40%ን ማስከተብ የቻሉ በተለይ የቡድን 20 አገሮችን ጨምሮ የበለጸጉ አገሮች በኮቫክስ አማካኝነት ድርሻቸውን ለሌሎች የአፍሪካና የድሆች አገሮች እንዲያዋጡ ቴድሮስ አሳስበዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። አድማጮች፣ በዜናው መግቢያ ላይ በቴክኒክ ችግር ምክንያት የተወሰኑ ዜናዎችን ደግመን በማሰማታችን ይቅርታ እንጠይቃለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥቅምት 15/2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voamharic የፌስቡክ ገጻችን መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የዕለቱን አብይ ርዕስ እናስደምጣችሁ። በሱዳን የጦር ሰራዊቱ ዋና አዛዥ ሌተናል ጀነራል አብዱል ፈታህ አልቡርሃን ሀገሪቱን ላለፉት 2 ዓመታት ሲያስተዳድር የቆየውን የሲቪልና ወታደራዊ የጋራ ምክር ቤት አፍርሰው አስቸኳይ ጊዜ አውጀዋል። ጠቅላይ ሚኒስትር አብደላ ሐምዶክ እና ሌሎችም የፖለቲካ መሪዎችና ሚኒስትሮች ታስረዋል። በጉዳዩ ዙሪያ ላይ ከዓለም አቀፉ ማህበረሰብ የተሰጡ አስተያየቶችንም ያካተተውን ዘገባ ቆንጅታየ ታቀርበዋለች።
ጀነራል አልቡርሃን ዛሬ ባደረጉት ጋዜጣዊ ጉባኤ አስቸኳይ ጊዜ አውጀዋል። የሲቪልና የጦር ሰራዊት ጥምር የሽግግር ምክር ቤቱንም አፍርሰዋል። ጠቅላይ ሚኒስትር አብደላ ሐምዶክ እና ሌሎችም የሉዓላዊው የሽግግር ምክር ቤት አባላት በቁጥጥር ስር ውለዋል። ሮይተርስ የቤተሰብ ምንጮችን ጠቅሶ እንደዘገበው ዛሬ ንጋቱ ላይ ነው የጦር ሰራዊቱ ኃይሎች የጠቅላይ ሚኒስትሩን መኖሪያ ቤት የወረሩትና በቁጥጥር ስር ያዋሏቸው። 4 የካቢኔ ሚኒስትሮችና 1 የሉዓላዊው ምክር ቤት ሲቪል አባልም እንደታሰሩ አልሃዳዝ የተባለው ቴሌቪዥን ዘግቧል። የፓርቲ መሪዎችና ተጨማሪ የመንግስት ባለስልጣናት መታሰራቸውን፣ በዋና ከተማዋ ካርቱም የኢንተርኔት አገልግሎት መቋረጡን ሀገሪቱ ውስጥ ያሉ ጋዜጠኞችና አክቲቪስቶች ገልጸዋል። ዓለም አቀፉ አውሮፕላን ጣቢያም ተዘግቷል። የማስታወቂያ ሚኒስቴሩ መፈንቅለ መንግስቱን ውድቅ በማድረግ የታሰሩት በሙሉ ይለቀቁ ሲል ጠይቋል ብሎ ሮይተርስ ዘግቧል። በኡምዱርማን የጦር ሰራዊቱ ኃይሎች ዋናውን የመንግስቱን የራዲዮና የቴሌቪዥን ጣቢያ ተቆጣጥረውታል። ሰራተኞቹንም እንዳሰሩ ነው ዘገባው ያመለከተው። የሱዳን ባለሙያዎች ማህበር ያደረገውን ጥሪ ተከትሎ ዛሬ ካርቱም ውስጥ የተቃውሞ ሰልፍ ተካሂዷል። ማህበሩ የሰራተኛ ማህበራትን ያካተተው ስብስብ ሲሆን ህዝቡ ጎዳና ላይ ወጥቶ ለሽግግር መንግስቱ ድጋፉን እንዲሰጥ ነው ጥሪ ያቀረበው። ካርቱም የሚገኘው ጋዜጠኛ ማይክል አቲት ለቪኦኤ የደቡብ ሱዳን ትኩረት ክፍል ስለ ሁኔታው የሚከተለውን ገልጿል።
In and out of Khartoum International Airport has been suspended.
በካርቱም ዓለም አቀፍ አውሮፕላን ጣቢያ የሚገቡም ሆነ የሚወጡ በረራዎች ተቋርጠዋል። የኢንተርኔት አገልግሎትና ሌሎችም መገናኛዎች ተዘግተዋል። በአሁኑ ወቅት በሺዎች የሚቆጠሩ ሰዎች ጎዳና ላይ ወጥተው የጦር ሰራዊቱ የወሰደውን እርምጃ በመቃወም ድምጻቸውን እያሰሙ ናቸው። አንዳንዶቹም የተወሰደው እርምጃ በሽግግሩ መንግስት ላይ የተፈጸመ መፈንቅለ መንግስት ነው የሚሉ መፈክሮች እያሰሙ ነው።
ተቃውሞ ከወጡት መካከለ አንደኛው ሲናገር ምንም አይነት ሰበብ ቢሰጥ ያለፈው አገዛዝ እንደሆን አይመለሳትም። ህዝቡ ይህንን ነው በቅድሚያ ማሳወቅ የሚፈልገው ብሏል። በዲሞክራሲና በሲቪል አስተዳደር እንዳንኖር የሚደረግ የማጭበርበር አድራጎት የማንቀበለው ነገር ነው ሲልም ተደምጧል። ይህ በዚህ እንዳለ በሱዳን በተፈጠረው መፈንቅለ መንግስት መሰል እርምጃ ዙሪያ ከዓለም ማህበረሰብ አስተያየት እየተሰጠበት ነው። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ጄፍሪ ፌልትማን ዛሬ ባወጡት መግለጫቸው በሱዳን የጦር ሰራዊቱ የሽግግር መንግስቱን መቆጣጠሩን የሚገልጸው ዘገባ ዩናይትድ ስቴትስን በእጅጉ ያሳሰባት መሆኑን ተናግረዋል። ፌልትማን በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ቢሮ መደበኛ የትዊተር ገጽ ላይ ባሰፈሩት ቃላቸው እርምጃው የሱዳንን ህገ መንግስታዊ የሽግግር ድንጋጌ የሚቃረንና ዩናይትድ ስቴትስ ለሀገሪቱ የምትሰጠው እርዳታ ላይ ችግር የሚደቅን እንደሆነ ነው ያስታወቁት። ካርቱም የሚገኘው የዩናይትድ ስቴትስ ኤምባሲ በበኩሉ የጦር ሰራዊቱ በሱዳን የሲቪል መንግስት ላይ የወሰደው እርምጃ ያሳሰበው መሆኑን ገልጿል። የሱዳንን የዲሞክራሲ ሽግግር አደጋ ላይ የሚጥል ነው በማለትም አውግዟል። ኤምባሲው የሱዳንን ሽግግር የሚያውኩ ሁሉም ወገኖች ከድርጊታቸው እንዲቆጠቡና የሲቪል መር መንግስት እንደ አውሮፓውያን አቆጣጠር በ2019 የተካሄደውን አብዮት ግቦች ዳር እንዲያደርስ ይሰሩ ዘንድ ጠይቋል። የአፍሪካ ህብረትም ባወጣው መግለጫ በቁጥጥር ስር የዋሉት የፖለቲካ መሪዎች እንዲለቀቁ አሳስቧል። በወታደራዊና በሲቪል ያስተዳደሩ ዘርፎች መካከል ውይይት እንዲካሄድም ጠይቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ባወጡት የትዊት መግለጫቸው በሱዳን እየተካሄደ ያለውን የመፈንቅለ መንግስት አወግዛለሁ ብለዋል። ጠቅላይ ሚኒስትር አብደላ ሐምዶክና ሌሎች ባለስልጣናት በአስቸኳይ መለቀቅ አለባቸው ብለዋል ጉቴሬዥ። በብዙ ዋጋ ለመጣው የፖለቲካ ሽግግር የህገ መንግስቱ ቻርተር ሙሉ ክብር ሊሰጠው ይገባል። የተባበሩት መንግስታት ከሱዳን ህዝብ ጎን መቆሙን ይቀጥላል ብለዋል ዋና ጸሐፊ ጉቴሬዥ። ሐምዶክ ከጦር ሰራዊቱ በኩል ብርቱ ተቃውሞ ገጥሟቸው ከርሟል። እንደ አውሮፓውያን መስከረም 21 የቀድሞ ፕሬዚደንት ኦመር አልበሽር ደጋፊዎች የነበሩ ወታደሮች ቁልፍ ቦታዎችንና ድልድዮችን በመዝጋት ስልጣን ለመያዝ ሞክረው እንደነበረ ይታወሳል። በሱዳን ጉዳይ እውቀት ያላቸውና የቀድሞ የዋይት ሀውስ የአፍሪካ ዲሬክተር የነበሩትና አሁን በአትላንቲክ ካውንስል የአፍሪካ ማዕከል ከፍተኛ አጥኚው ካምረን ሃድሰን ይህ በሱዳን ለተሞከረው የዲሞክራሲ ሂደት ትልቅ ኪሳራ ነው ሲሉ ተናግረዋል። የመፈንቅለ መንግስት ሙከራ የሚመስለው እርምጃ ከመከሰቱ አስቀድሞ የአፍሪካ ቀንዱ ልዩ መልእክተኛ የዩናይትድ ስቴትሱ ጄፍሪ ፌልትማን ከሱዳን መሪዎች ጋር ለሁለት ቀናት ተገናኝተው ዩናይትድ ስቴትስ ለሱዳን የዲሞክራሲ ሽግግር የምትሰጠውን ድጋፍ አጽንኦት ሰጥተው መግለጻቸው ይታወሳል። ሃድሰን የሱዳን ወታደራዊ መሪዎች የሽግግር መንግስቱን ዓላማ ለማሳካት ለአምባሳደር ፌልትማን ቃል ገብተውላቸው እንደነበረ ጠቅሰዋል። ሃድሰን ለቪኦኤ በሰጡት ቃል ታዲያ ዩናይትድ ስቴትስ ከሌላው ዓለም በተለየ መልኩ በአብዛኛው በሱዳን በዲፕሎማሲ ረገድ አገሪቱ ከአምባገነናዊ አገዛዝ ወደ ዲሞክራሲ እንድትሸጋገር ብዙ ድጋፍ አድርጋለች ብለዋል።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። ቆንጅት ታዬ ናት ያቀረበችልን። እናመሰግናለን። ወደ ተከታዩ ዘገባ እንውሰዳችሁ። በኢትዮጵያ ሁከት እንዲያበቃና ሁሉም አካላት ግጭቱን እንዲያቆሙ የዩናይትድ ስቴትስ የተወካዮች ምክር ቤት ጥሪ አቀረበ። የምክር ቤቱ የውጭ ጉዳይ ኮሚቴ ኢትዮጵያን በተመለከተ ተሻሽሎ ተዘጋጀ የተባለውን የውሳኔ ሀሳብም አጽድቋል። ለግጭቱ ፖለቲካዊ መፍትሄ ለማምጣት መንግስት ከህግ ውጭ የታሰሩ የተቃዋሚ መሪዎችንና ደጋፊዎችን እንዲሁም ተሟጋቾችንና ጋዜጠኞችን እንዲፈታ ከአመጽ ውጭ የሚንቀሳቀሱ የፖለቲካ ፓርቲዎችን ጨምሮ የተለያዩ አካላትን ያሳተፈ ብሔራዊ ውይይት እንዲያደርግ የውሳኔ ሐሳቡ ጠይቋል። የውሳኔ ሐሳቡ መጽደቁን ተከትሎ በምክር ቤቱ የውጭ ጉዳይ ኮሚቴ የአፍሪካ የዓለም ጤናና የሰብአዊ መብቶች ንዑስ ኮሚቴ ሰብሳቢ የሆኑት ኬራን ባስ በሰጡት መግለጫ ህወሓት ህጻናትን ለጦርነት መጠቀምን እንዲያቆም፣ ከአማራ ክልል ኃይሉን እንዲያስወጣና ከሸኔ ጋር ያለውን ጥምረትም እንዲያቆም አሳስበዋል። ኬኔዲ አባተ ዝርዝር አለው።
ከዚህ ቀደም በግንቦት ወር ላይ የወጣውና አሁን ማሻሻያ የተደረገበት የምክር ቤቱ የውሳኔ ሐሳብ HRS ወይም House Resolution 445 የሚል ስያሜ የተሰጠው ሲሆን በኢትዮጵያ ውስጥ ያሉ ሁከቶችንና የሰብአዊ መብት ጥሰቶችን የሚያወግዝ እንዲሁም በሰሜን ኢትዮጵያ ግጭት የሚሳተፉ ሁሉም አካላት ግጭቶችን እንዲያቆሙ፣ ሰብአዊ መብቶችን እንዲያከብሩ፣ ያልተገደበ የሰብአዊ ተደራሽነትን እንዲፈቅዱና ተአማኒ የሆኑ የጭካኔ ድርጊቶችን በተመለከተ ለሚደረጉ ገለልተኛ ምርመራዎች ትብብር እንዲያደርጉ የሚጠይቅ ነው። ዩናይትድ ስቴትስ ከኢትዮጵያ ጋር ከክፍለ ዘመን የዘለለ ግንኙነት እንዳላት ያስታወሰው የውሳኔ ሐሳቡ በትግራይ ክልል ተጀምሮ ወደ ሌሎች አካባቢዎች የተስፋፋው ግጭት ከመከሰቱ በፊት ጀምሮ የነበሩና ለግጭቱ ምክንያት የሆኑ ነጥቦችን እንዲሁም ግጭቱን ተከትሎ የተፈጠሩ ሁነቶችን በዝርዝር አስቀምጧል። የተሻሻለው የውሳኔ ሐሳብ ህወሓት ጥቅምት 24 በሰሜን እዝ የኢትዮጵያ መከላከያ ሰራዊት ላይ ጥቃት መፈጸሙን ተከትሎ ጠቅላይ ሚኒስትር አብይ አህመድ የሀገሪቱን ጦር እንዳዘመቱና በኤርትራ መከላከያና በአማራ ኃይሎች በመታገዝ ከህወሓት ጋር ውጊያ መካሄዱን አንስቷል። ግጭቱን በሰላማዊ መንገድ በድርድር ለመፍታት በተለያዩ አካላት የቀረቡ ጥያቄዎችን አልተቀበለም የተባለው የኢትዮጵያ መንግስት ባለፈው ሰኔ ወር ላይ የተናጠል የተኩስ አቁም ቢያውጅም ህወሓት ግን ውጊያውን በመቀጠል ግጭቱን ወደ አማራና አፋር ክልሎች ማስፋፋቱም ነው በውሳኔ ሐሳቡ የተጠቀሰው። ህወሓት ራሱን የኦሮሞ ነጻነት ሰራዊት ከሚለውና መንግስት ደግሞ ኦነግ ሸኔ ብሎ ከሚጠራው ቡድን ጋር ወታደራዊ ጥምረት መፈጸሙንና እነዚህ ሁለት ድርጅቶች በኢትዮጵያ መንግስት በሽብርተኝነት የተፈረጁ እንደሆኑ ማስታውሷል። የዩናይትድ ስቴትስ የተወካዮች ምክር ቤት በውሳኔ ሐሳቡ በኢትዮጵያ ሁከት እንዲያበቃና ሁሉም አካላት ግጭቱን እንዲያቆሙ ጠይቋል። በሁሉም አካላት ተፈጸሙ የተባሉ የሰብአዊ መብት ጥሰቶችን፣ የጦር ወንጀሎችን፣ ያስገድዶ መድፈር፣ ጾታዊ ጥቃት፣ ዝርፊያና ሌሎች ወንጀሎችን በጽኑ እንደሚያወግዝም ነው የገለጸው። በጋዜጠኞችና የሰብአዊ ሰራተኞች ላይ የሚደረግ ትንኮሳና ማስፈራራትን እንዲሁም የተመድ ሰራተኞች ከሀገሪቱ እንዲወጡ መደረጉን ምክር ቤቱ እንደሚያወግዝም የጠቀሰው የውሳኔ ሐሳቡ ለርሃብ መሰል ሁኔታ ተጋልጠዋል የተባሉ ግማሽ ሚሊዮን የሚሆኑ ሰዎችን ጨምሮ በሰሜን ኢትዮጵያ ድጋፍ ለሚፈልጉ 7 ሚሊዮን ሰዎች ለመድረስ ግጭቱ በተከሰተባቸው አካባቢዎች አስቸኳይ ያልተገደበ ሰብአዊ ተደራሽነት እንዲኖርና ሰብአዊ ተደራሽነትን በማሻሻል ረገድ የኢትዮጵያ መንግስት ተጨባጭ እርምጃዎችን እንዲወስድ ጠይቋል። በተግባራቸው የዓለም አቀፍ ሕግና የሀገሪቱን ሕጎች ጥሰዋል በሚል ከሀገር እንዲወጡ ያደረጋቸውን 7 የተመድ ሰራተኞች በተመለከተ የኢትዮጵያ መንግስት ከዚህ ቀደም በተደጋጋሚ ባወጣቸው መግለጫዎች እርምጃውን መውሰድ የኢትዮጵያ ሉዓላዊ መብት አካል መሆኑን መግለጹ የሚታወስ ነው። ሰብአዊ ተደራሽነትን በተመለከተ መንግስት ከሰብአዊ ድርጅቶች ጋር ተባብሮ እንደሚሰራና ተደራሽነቱን ለማፍጠን የፍተሻ ጣቢያዎችን ወደ 2 ዝቅ ማድረጉንም አስታውቋል። በሌላ በኩል በህወሓት የሚመሩ ኃይሎች የጦርነት ድርጊታቸውን ለመቀጠል የጭነት መኪናዎችን ወይም የእርዳታ ዕቃዎችን ከመዝረፍ እንዲቆጠቡም ተጠይቋል። ለግጭቱ ፖለቲካዊ መፍትሄ ለማምጣት የውሳኔ ሐሳቡ ከህግ ውጭ የታሰሩ ያላቸውን የተቃዋሚ መሪዎችንና ደጋፊዎችን፣ አክቲቪስቶችንና ጋዜጠኞችን መንግስት እንዲፈታ፣ ከአመጽ ውጭ የሚንቀሳቀሱ የፖለቲካ ፓርቲዎችን፣ የተለያዩ ብሔሮችን፣ የተለያየ እምነት ተከታዮችንና የሲቪል ማህበረሰብ አካላትን ያሳተፈ ብሔራዊ ውይይት እንዲደረግም ጥሪ ቀርቧል። ከምርጫው በኋላ የሚመሰረተው አዲስ መንግስት ብሔራዊ ውይይት ለማድረግ የሚያስችል ፍኖተ ካርታ እንደሚያዘጋጅ ሲገልጽ የከረመ የኢትዮጵያ መንግስት ለዚሁ ተግባር እየተዘጋጀ መሆኑን በቅርቡም መግለጹ የሚታወስ ነው። በዩናይትድ ስቴትስ የተወካዮች ምክር ቤት የጸደቀው የውሳኔ ሐሳብ አክሎም በግጭቱ የተሳተፉ ሁሉም አካላት ግጭቱን በማቆም ሰላማዊ መፍትሄዎችን እንዲያፈላልጉ ጠይቋል። ይህን የውሳኔ ሐሳብ ያዘጋጁት በምክር ቤቱ የውጭ ጉዳይ ኮሚቴ የአፍሪካ የዓለም ጤናና የሰብአዊ መብቶች ንዑስ ኮሚቴ ሰብሳቢ የሆኑት ኬረን ባስ በሰጡት መግለጫ ህወሓት ህጻናትን ለጦርነት መጠቀምን እንዲያቆም፣ ከአማራ ኃይሉን እንዲያስወጣና ከሸኔ ጋር ያለውን ጥምረትም እንዲያቆም አሳስበዋል። ህጻናትን ሰዎችን ለውትድርና አሰልፏል መባሉን ህወሓት ከዚህ ቀደም ማስተባበሉ ይታወቃል። ህወሓትና በኦሮሚያ ክልል የሚንቀሳቀሰውና ራሱን የኦሮሞ ነጻነት ሰራዊት የሚለው በመንግስት ደግሞ ኦነግ ሸኔ በመባል የሚታወቀው ቡድን ጥምረት መፈጸማቸውን መግለጻቸው የሚታወቅ ነው። የፌስቡክ ኩባንያ በሸኔ ስም የተከፈቱ ገጾችን መዝጋቱን በቅርቡ መግለጹም ይታወሳል። አሁን ላለው ግጭት ወታደራዊ አማራጭ መፍትሄ እንደማይሆን እምነታቸውን የገለጹት ባስ ብሔራዊ ውይይት ካልተደረገ ሀገሪቱ አደጋ ውስጥ መሆኗና ችግሮች እየተባባሱ መሄዳቸው እንደሚያሳስባቸውም ነው የተናገሩት። የተለያዩ የዩናይትድ ስቴትስ መንግስት ተቋማት ለግጭቱ መፍትሄ ለማፈላለግ ከግጭቱ ተሳታፊ ኃይሎችና ዓለም አቀፍ አጋር አካላት ጋር የሚያደርጉትን ግንኙነት እንዲቀጥሉ እንዲሁም ግጭቱ እንዳይስፋፋ እንዳስፈላጊነቱ ሁሉም ዲፕሎማሲያዊና ህጋዊ እርምጃዎች እንዲወሰዱም የውሳኔ ሐሳቡ ይጠይቃል። በተጨማሪም በትግራይና በሌሎች አካባቢዎች ተፈጽመዋል የተባሉ የጭካኔ ተግባራት በመርመራ የጦር ወንጀል፣ በሰብአዊነት ላይ የተፈጸመ ወንጀል አሊያም የዘር ጭፍጨፋ ሆነው ከተገኙ በድርጊቱ ፈጻሚዎች ላይ ማዕቀብ እንዲጣልም ምክር ቤቱ ባጸደቀው ውሳኔ ጠይቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ስቱዲዮ እየተላለፈላችሁ የሚገኘውን የሰኞ ምሽት ዝግጅታችንን ነው። ዝግጅታችንን እንግዲህ እንደምትመለከቱት ራዲዮ በቴሌቪዥን ሆኖ መጥቷል። ወደ ተከታዩ ዘገባችን እንወስዳችኋለን። ወደ ወሎ ነው የምናመራው። በደቡብ ወሎ ኩታበር ወረዳ አካባቢ የተስፋፋ በመጣው ጦርነት ምክንያት በአስር ሺዎች የሚቆጠሩ የኩታበር ከተማና አካባቢው ነዋሪዎች ተፈናቅለው ወደ ደሴና አካባቢዎቹ መሰደዳቸውን ገለጹ። ተፈናቃዮቹ ለዓመታት ደክመው ያጠራቀሙትን ጥሪትና የመንግስት ሀብት ወደ አካባቢያቸው ዘልቆ ገብቷል ባሉት የህወሓት ኃይል እየተዘረፈባቸው መሆኑን ገልጸዋል። መስፍን አራጌ ስርስር አለው።
ከደሴ በ20 ኪሎ ሜትር ርቀት በምትገኘው ኩታበር ከተማና አካባቢዋ ከቅዳሜ ምሽት ጀምሮ የተቀሰቀሰው ጦርነት ተጠናክሮ እሁድ ከቀጠለ በኋላ የህወሓት ኃይሎች ወደ ከተማዋ ዘልቀው መግባታቸውን ስማቸውን መግለጽ ያልፈለጉ አርሶ አደር ለአሜሪካ ድምጽ ሬዲዮ ተናግረዋል።
ከኩታበር 01 ከተማ ትናንትና 6 ሰዓት ላይ ነው የመጣሁት። ነበረውን ያው ህወሓት ከትናንት ወዲያ ቅዳሜ ማታ ጥላ ዙሪያውን ከከቦ ነው ያደረው። ባለን በአርሶ አደሩ ከተማዋ ዙሪያ ህወሓት እንደመጣ ያው የአርሶ አደሮች በአካባቢያቸው የነበረውን ጥቆማ እየሰጡ ነበር። ይሄ ላይ እያለ በዛው በቅዳሜ ማታ 2:30 ላይ ህወሓት ጦርነት ከፈተ አስፈቅዶ እና እዛው አካባቢ ላይ እዛው ጦርነት እንደነበረ በዛው ባለበት አደረ። ከዛ በኋላ አዳሩን ተኩስም ምንም የለም። እሁድ ጠዋት 12 ሰዓት ላይ በከተማዋ ዙሪያ ዩራምስ ቀበሌ ላይ መርገጃ የሚባል ቦታ ከመርገጃ እስከ ወርቃሪያ መዞሪያ የሚባል አካባቢ ላይ ጦር ውጊያ ነበር።
በዚህ ምክንያት ከ3 ሰዓት በላይ የእግር ጉዞ አድርገውና 20 ኪሎ ሜትር አቆራርጠው ከኩታበር ወደ ደሴ የዘለቁት ተፈናቃይ አርሶ አደር አሁን ቤተሰብ ጋር ተጠግተው እንደሚኖሩ ገልጸዋል።
4 ሰዓት አካባቢ ላይ ከተማ እንደገባ ደግሞ የኩታበር ሁለተኛ ድር ደረጃ ላይ ነው መጀመሪያ ግርፊያ የጀመሩት። ከዛ ወደ ጤና ጣቢያ፣ ከዛ በኋላ 6:30 ሲሆን ደሴ የገባው ነ የተፈጠረውን አሁን ያባይናየ ነው ይሄ ነው። ከዚህ በኋላ ያለው እንደ ማንኛውም ሰው የምንሰማው ነገር ነው እንጂ ማን ላይ ይሁን የት ቦታ ላይ ጥላት ይሁን የተለያዩ እንዳ እንዳለ አሁን በአሁኑ ሰዓት ስራ ያስል እንዳለ መረጃ የለኝ።
ቤተሰቦን ይዘው መጥተዋል?
ይዤ ወጥቻለሁ።
ምን ያህል ቤተሰብ ይዘው ወጡ?
እናቴን፣ የባለቤቴን እህት፣ 3 ልጆቿ፣ የኔን 3 ልጆች ከነ ባለቤት አድርጌ ልጆች ወደዚህ ነው።
አካባቢው ደጋማና ወራቱም የውርጭ ወቅት ከመሆኑ ጋር ተያይዞ በተለይ እናቶችና ህጻናት በከፋ ብርድ ውስጥ በሌሊት ሳይቀር ረጅም ርቀት በእግራቸው ለመጓዝ መገደዳቸውን ሌላው አስተያየት ሰጪ ጠቁመዋል።
እንዳለን ቅል ብሎ በሌሊት ልጅ እያዘሉ ምናምን ነው ሲመላለስ ንትሄድ ብሮ ታቀው ከመናሻ በጣም ብርድ ነው፣ ቀዝቃዛ ነው፣ በጣም ብርድ ነው። በዛ ነው ሰው ሌሊት በቃ በዛ በሜዳ ሲጓዝ ነው ያደረው ጦርነቱ ስራቻ።
በአስር ሺዎች የሚቆጠሩ የኩታበር ከተማና የአቅራቢያዋ ነዋሪዎች ቤት ንብረታቸውን ጥለው እንደተፈናቀሉ የሚናገሩት አስተያየት ሰጪ ቤተሰብ የሌላቸውና የሚጠጉበት የተቸገሩ በረንዳ ላይ ማደራቸውን እንዳዩ ጠቁመዋል። ወደ ደሴ መምጣት ያልቻሉ ቤተሰቦቻቸው ጉዳይም እንደሚያሳስባቸውና አንዳንዶቹም በህወሓት ኃይሎች እጅ መውደቃቸውን መስማታቸውን ይናገራሉ። ሌላው በመንግስት ስራ የሚተዳደሩ አስተያየት ሰጪም በከባድ መሳሪያ የታገዘ የተኩስ ልውውጥ ተከትሎ የህወሓት ኃይሎች እሁድ ጠዋት ላይ ወደ ወደ ከተማዋ ዘልቀው መግባታቸውን ተናግረዋል። ይህንንም ተከትሎ ቁጥራቸው በርካታ የሆኑ የከተማዋ ነዋሪዎች ህይወታቸውን ለመታደግ በአቅራቢያቸው ወደሚገኘው ደሴ ከተማና የገጠር ቀበሌዎች ተሰደዋል። እንዳስተያየት ሰጪው ተፈናቃዮቹ ከተማዋን ለቀው ወደ ደሴ ስለመጡ ኩታበር በማን ቁጥጥር ስር እንዳለች በእርግጠኝነት ለመናገር እንደሚቸገሩ አስታውቀዋል። ይሁን እንጂ በአካባቢውና በዙሪያዎቹ አሁንም ድረስ የተኩስ ልውውጥ እንደሚሰማ ገልጸዋል።
አሁን ጦርነት እየተካሄደ ነው። ባላንሻ በመሆነኛ የሚባል ተራራ አለ፣ ወርቃሪያ መንግስት አለ፣ ሲሮ የሚባል አካባቢ በጉባ ኢቭን እዛው ከተማ ውስጥ ጦርነት እንዳለ ነው መረጃ የሚደርሰለኝ።
በሌላ በኩል በኢትዮጵያ መንግስት በአሸባሪነት የተፈረጀውና ራሱን የትግራይ ሰራዊት ብሎ የሚጠራው ኃይል በተለያዩ የደቡብ ወሎ አካባቢዎች ድል እንደቀናው ሲነገር ይደመጣል። የደቡብ ወሎ ዞን ዋና አስተዳዳሪ አብዱ ሰይድ የህወሓት ኃይሎች ደቡብ ወሎን ከሰሜን ወሎ በሚያዋስኑ አካባቢዎች ዘልቀው የመግባት ሙከራ ሲያደርጉ መቆየታቸውን ጠቁመው ስኬታማ ሲሉ በገለጹት የመከላከል ተግባር ኃይሎቹ ከአካባቢው እንዲርቁ መደረጋቸውን አስረድተዋል። ይሁን እንጂ በስም ባይገልጿቸውም የተወሰኑ ቦታዎች ላይ ግን አሁንም አሉ ብለዋል።
ከሰሜን ወሎ በሚዋሰኑት የዞናችን አካባቢዎች ሰብሮ ለመግባት በተደጋጋሚ ጥረት አድርጎ በተወሰኑት ወረዳዎች ላይ የመግባት ሁኔታ ታይቷል። ይህንን ለመመከት የመከላከያ ሰራዊት፣ የአማራ ልዩ ኃይል እና ፋኖ ከፍተኛ ተጋድሎ እያደረጉ
በጦርነቱ ምክንያት ብዙሃኑ ለስደትና ለእንግልት ከመዳረጉ ባለፈ ደክሞ ያጠራቀመው ጥሪቱ ተቀምቷል፣ በመንግስት የተገነቡ ተቋማት ለውድመትና ለዘረፋ ተዳርገዋል ሲሉ ተፈናቅለው የመጡት የመንግስት ሰራተኛ ይከሳሉ።
ህዝብ በቃ ምንም ይዞት የወጣው ነገር የለም። እንዳለ ንብረቱን ዘብቶ የወጣው ሰው ጦርነቱን ፍራቻ፣
ኢኮኖሚያዊና ሰብአዊ ጫና የመፍጠር ተግባር ተፈጽሟል በማለት የተፈናቃዮቹን ክስ ይደግፋሉ። የዞኑ ዋና አስተዳዳሪ
አጠቃላይ አማራ ህዝብ የማርቀቅ ስነ ልቦናና የታሪክ ስብራት ማድረስ ብሎ የተነሳ ቡድን በመሆኑ በእያንዳንዱ በሚገባበት ቀዳዳ በገባበት ሰከንድ ውስጥ የመጀመሪያ የመገልገያ ተቋማትን፣ ጤና ተቋማትን፣ ትምህርት ቤቶችን የማውደም የሀብት እንቅስቃሴያቸው የተሻሉ የሆኑ የባለ ሀብቶችን ንብረት መዝረፍ፣ ሴቶች ህጻናትን እንዲጎሳቆሉ ማድረግ፣ ማውደም እና የመድፈር ስራ በገባ ቁጥር ይህንን ተግባሩን በሰፊው እየፈጸመ ይገኛል።
የህወሓት ቃል አቀባይ ጌታቸው ረዳ ሰራዊታቸው በገባባቸው አካባቢዎች ፈጸመ ስለሚባለው ሰብአዊ ጥሰት ሲያስተባብሉ ቆይተዋል። እሳቸው ንጹሐን ዜጎችን ኢላማ የሚያደርግ ሰራዊት እንደሌላቸው ነው የገለጹት። ተፈናቃዮቹ የደረሰባቸውን የስነ ልቦና ስብራት፣ የሀብት ውድመትና መፈናቀል መንግስት ግምት ውስጥ በማስገባት እንዲረዳቸውም ጠይቀዋል።
አሁን ለጊዜው መንግስት እንግዲህ የምግብ አቅርቦት፣ መጠለያ ምናምን ለህዝቡ ቢያቀርብ ጥሩ ነው። ዘመድ ያለው አሁን ወደ ዘመድ ምናምን ይጠጋል። አሁን የመጣው ደግሞ አብዛኛው መጠለያ ጣቢያ ለሌሎች ተፈናቃዮች የቀድሞ ስለተያዘ ማረፊያ የለውም። ብዙ ሰው ማረፊያ የለውም። አንዳንዶቹ እንግዲህ ዘመድ ያለው ልጅ ያለው እዚህ ምናምን ወደዛ ሊጠጋ ይችላል። ግን ብዙ ሰው ውጭ ላይ ነው የሚሆነው። መጠለያና ምግብ አቅርቦት ቢሆን ነው ሀሳብ።
የዞኑ ዋና አስተዳዳሪ ተፈናቃዮቹን በዘላቂነት ለማቋቋም ከመንግስት ባሻገር ባለሀብቱና በውጭ የሚኖሩ ኢትዮጵያውያን ድጋፍ ማድረግ እንደሚጠበቅባቸው አሳስበዋል።
ጉዳት በደረሰባቸው አካባቢዎች ተፈናቅለው የመጡ ህዝቦቻችን እነሱ ተመልሰው ወደ አካባቢው እንዲሄዱ በቀጣይ የማቋቋም ስራ መስራት እንደተጠበቀ ሆኖ አሁን ባሉበት ቦታ ላይ በመንግስት በኩል እንደ ቤት ባይሆንም መጠለያ ተዘጋጅቶ የዕለት እርዳታ እየተሰጣቸው እና በተለይ የሚጠለሉበት አካባቢ ላይ ያለው የጤና እና የሳኒቴሽን ስራ የተጠበቀ እንዲሆን በተገቢው መንገድ ክትትል እየተደረገ ነው። ከዚህ በተጨማሪም ህዝቡ በተለይ ባለሀብቶች ተፈናቃዮች በሚገኙበት ቦታ ተገኝቶ አልባሳት እና ምግብ በማቅረብ ረገድ ከፍተኛ አስተዋጽኦ እያደረገ ስለሆነ ይህንን ማስቀጠል ይገባል።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
አድማጮች፣ አሁን ደግሞ በተከታዩ ዘገባችን ከወሎ ወደ ትግራይ ክልል ነው የምንወስዳችሁ። በትግራይ ክልል በትላንትናው ዕለት ተጨማሪ የአየር ጥቃት መፈጸሙን የክልሉ የኮሚኒኬሽን ቢሮ ኃላፊ ተናገሩ። የኢትዮጵያ መንግስት በበኩሉ ትላንት የተደረገው የአየር ድብደባ ለወታደራዊ ጥቅም የተዘጋጁ ስፍራዎች ላይ ብቻ ያነጣጠረ መሆኑን አስታውቋል። ሙልጌታ አጽብሀ ከመቀሌ፣ ሀብታሙ ስዩም ከዋሽንግተን ዲሲ ያቀናበሩትን ዘገባ ሀብታሙ ስዩም እንደሚከተለው ያቀርበዋል።
የኢትዮጵያ መንግስት ትናንት እሁድ ጥቅምት 14 2014 ዓ.ም በትግራይ ክልል ባድዋና በማይጸብሪ በፈጸመው የአየር ጥቃት ሰላማዊ ዜጎች ላይ ጥቃት አድርሷል ሲሉ በአሁኑ ሰዓት የክልሉ ኮሚኒኬሽን ጉዳዮች ኃላፊ መሆናቸውን የሚናገሩት ወይዘሮ ሊያ ካሳ ለአሜሪካ ድምፅ ተናግረዋል። በሌላ በኩል የኢትዮጵያ መንግስት የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የትናንቱ የአየር ድብደባ ለወታደራዊ ጥቅም የተዘጋጁ ስፍራዎች ላይ ብቻ ያነጣጠረ መሆኑን ተናግረዋል። የክልሉ ኮሚኒኬሽን ቢሮ ኃላፊ መሆናቸውን የሚናገሩት ወይዘሮ ሊያ በጦርነቱ ድል እየቀናቸው መሆኑን ገልጸው ይህን ሽንፈት መቀበል ያልቻለው የፌዴራሉ መንግስት በበቀል ሰላማዊ ሰዎችን እያጠቃ ነው ሲሉ ይከሳሉ።
እናደብደበ እዩ ዝርከብ ማለት ናቱ መቀፀል ታዩት ማለሁን ብዕለት
የእርሱ ቅጥያ ነው። ትላንት እሁድ ጥቅምት 4 2014 ዓ.ም በማይጸብሪና አልመዳ ጨርቃጨርቅ ፋብሪካ በሰላማዊ ሰዎች ላይ ከባድ ጉዳት አድርሷል።
አያይዘውም ጥቃቱ ከዚህ ቀደም በኢትዮጵያ መንግስት ወታደሮችና አጋሮቻቸው ተዘርፈዋል ያሉትን የአልመዳ ጨርቃጨርቅ ፋብሪካ ቀሪ ክፍል ለማጥፋት ያለመ ነው ብለው ይናገራሉ። በጥቃቱ በሰው ሕይወትና በንብረት ላይ ከባድ ጉዳት መድረሱን የጉዳቱን ትክክለኛ መጠን ለማጣራት ግን የመገናኛ መስመሮች ዝግ በመሆናቸው መቸገራቸውን ገልጸዋል። በቀጣይም አጣርተው ይፋ እንደሚያደርጉ ተናግረዋል። በሌላ በኩል በስልክ ያናገርናቸው የኢትዮጵያ መንግስት የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የትናንቱ የአየር ድብደባ ለወታደራዊ ጥቅም የተዘጋጁ ስፍራዎች ላይ ያነጣጠረ መሆኑን ገልጸዋል።
እኛው በማይጠብሪ አሸባሪው ኃይል ወታደራዊ በኢሌጋል መልኩ የቀጠራቸው ወይም ያሰባሰባቸው ኃይሎቹን የሚያሰለጥንበት የሚያደራጅበት ቦታ ነው። ግን አላማውን አሳክቷል። ሁለተኛው ደግሞ በአድዋ ወታደራዊ ኢኩፕመንቶችን፣ አልባሳትን፣ በተለይም ደግሞ የኢትዮጵያ መከላከያ ሰራዊት ዩኒፎርምን አስመስሎ በመስራት የሚጠቀሙበት ፋብሪካ አለ። እሱ ፋብሪካ ነው የተመታው።
ዶክተር ለገሰ ቱሉ የኢትዮጵያ መንግስት በከፈታቸው የአየር ላይ ጥቃቶች በክልሉ የሚኖሩ ስደተኞችን ጨምሮ ሰላማዊ ሰዎች ላይ ጉዳት እንዳያደርሱ በተጠና መልኩ እየተከናወኑ ናቸውም ብለዋል። እኒህ ጥቃቶች መቼ ያቆማሉ ለሚለው ጥያቄ ይህን መልሰዋል።
ጁንታው የሚጠቀምባቸው ከባድ መሳሪያዎች አሉ። እነዚህ ከባድ መሳሪያዎችን እየተጠቀመ በከተሞች ላይ በመተኮስ ኢትዮጵያን ማህበረሰብን ንብረት እያወደመ ነው። የዜጎችን ነፍስ እየገደለ ነው። የመሰረተ ልማቶችን እያወደመ ነው። ስለዚህ መሰረተ ልማቶችን ከጥፋት ለማዳን የዜጎችንም የንብረት ውድመት ለመከላከል እና አጠቃላይም ደህንነቱ የተረጋገጠ አካባቢ እንዲሆን ለማስቻል ተብሎ ይሄ አሸባሪ ድርጅት የሚጠቀምባቸውን ነገሮች የማውደሙ ስራ በማንኛውም በተገኘበት ጊዜ ሁሉ ይደረጋል። ይሄ በዚህ ይቆማል፣ በዚህ ይወጣል የሚባልበት ጊዜ አይኖርም ማለት ነው።
በተያያዘ ዜና ራሳቸውን የትግራይ ሰራዊት ብለው የሚጠሩት በፌዴራሉ መንግስት ዘንድ የአሸባሪ ቡድን ታጣቂዎች ተብለው የሚከሰሱት አካላት ኮማንድ መውጣቱ በተገለጸ መግለጫ ከደሴ ከተማ በቅርብ ርቀት የምትገኘው ኩታበር፣ ቦሩ ሜዳ፣ ቦረቲ፣ ደሆያና ዋኢማ የተባሉ አካባቢዎች ታጣቂዎች መቆጣጠራቸውን ይጠቅሳል። መግለጫው የኮምቦልቻ አውሮፕላን ማረፊያ በመድፍ ቀለበት ውስጥ ያለ በመሆኑ አውሮፕላኖች እንዳያርፉና እንዳይነሱ በማለትም አስፍሯል። የኮሚኒኬሽን ጉዳዮች አገልግሎት ሚኒስትር ዶክተር ለገሰ ቱሉ ግን መግለጫውንም ሆነ ተያያዥ ጥሪዎችን አሸባሪ ሲሉ የሚጠሩት ኃይል የገጠሙትን ሰሞነኛ ሽንፈቶች ለመሸፈን የፈጠራቸው የፕሮፓጋንዳ ግብዓቶች መሆናቸውን ይገልጻሉ።
አሁን ባለው ሁኔታ ያው አሸባሪው ኃይል አለኝ የሚላቸውን ነገሮች ሁሉ አደራጅቶ አሰልፏል። አብዛኞቹ ግዙፍ መሳሪያዎቹ በተለይም በዚህ ሳምንት ከጥቅም ውጭ እንዲሆኑ ተደርጎበታል። ብዙዎቹ የሚተማመንባቸው ወታደራዊ አቋሞቹ በእጅጉ ተመቶበታል። ስለዚህ የትግራይን ሕዝብ ለማወናበድ እና በተለያየ መልክ የሚነሱባቸውን ጥያቄዎች ለመሸፈን ሲል ወደፊት እየገፈገፍኩ ነው፣ እችን ከተማ ተቆጣጠር ያለው እንዲህ አድርግ ያለው እንዲህ አይነት ተራራ ይዤ ያለው ወዘተ የሚለው የተፈበረከ ፕሮፓጋንዳ ነው እንጂ ሰሞኑን እየተወሰደ ባለው እርምጃ የኢትዮጵያ መከላከያ ኃይል እና የሕዝቡ የተደራጀ ጥምር የጋራ ምከታው ወደፊት እየገሰገሰ ነው። በእኛ በኩል ያለው
ከተቀሰቀሰ ወደ አንደኛ ዓመቱ እያመራ ያለው የሰሜን ኢትዮጵያ ጦርነት ቆሞ ሁለቱም ተፋላሚዎች ለድርድር እንዲተጉ ተደጋጋሚ ጥሪዎችን ሲያቀርብ የሰነበተው የተባበሩት መንግስታት ድርጅት ከሰሞኑ ያገረሸውን ጦርነት ተከትሎ የተነባበሩ የሰብአዊ ድጋፍ መስተጓጉሎችን ከወሳ በኋላ ሰላማዊ ሰዎችና የሰላማዊ ሰዎች መጠቀሚያ ተቋማትን ከጥቃት ለማዳን ሁሉን አይነት ጥንቃቄ ሊተገበር እንደሚገባ በረድኤት አገልግሎት ሰጪ ተቋሙ ኃላፊ ማርቲን ግሪቭስ በኩል ከሰሞኑ ማሳሰቡ አይዘነጋም። Thank you.
ሀብታሙ ስዩምና ሙልጌታ አጽባሃል ለዘገባው እናመሰግናለን። አድማጮች፣ እንግዲህ ወደ ተከታዩ መሰናዶ ነው የምናልፈው። ወደ ሰኞ ምሽት ጤና በመድኃኒት አቅርቦት እጥረት መቸገራቸውን ቤተሰቦቻቸውን በና በመንግስት የጤና ተቋማት ውስጥ በማሳከም ላይ የሚገኙ ተገልጋዮች ቅሬታቸውን አሰምተዋል። የኢትዮጵያ መድኃኒት አቅራቢ አገልግሎት ዋና ዲሬክተር ዶክተር አብዱል ቃድር ገልገሎ እጥረቱ የተከሰተው የሀገር ውስጥ መድኃኒት አቅራቢዎች ባለማቅረባቸው የኮቪድ-19 አቅርቦት ሰንሰለቱና ከመድኃኒት ከውጭ መድኃኒት የማስገባቱን ሂደት በማዳከሙ እንደሆነ ተናግረዋል። በሀገሪቱ እየተካሄደ ባለው ጦርነት ምክንያትም ቀጥተኛ ተጎጂ ለሆኑና ለተፈናቀሉ ዜጎች መድኃኒትና የጤና ቁሳቁስ እያቀረቡ በመሆናቸውም በመደበኛ ስራ ላይ ጫና ማሳደሩን ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ያጠናቀረውን ዘገባ እንደሚከተለው እናቀርበዋለን።
አቶ አለማየሁ ጀማል በሐዋሳ ከተማ የዩኒቨርሲቲው ሕክምናና ጤና ሳይንስ ኮሌጅ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ወይም በተለምዶ ሪፈራል የተባለ በሚጠራው ሆስፒታል ውስጥ የተኙ ባለቤታቸውን በማስታመም ላይ ናቸው። በሐኪም የታዘዘላቸው መድኃኒት በሆስፒታል ውስጥ ባለማግኘታቸው ከውጭ መግዛታቸውን ይናገራሉ።
ብዙ ነገር ነው፣ መርፌም ይገዛል። እዛ ከሌለ እዚሁ የለም። ከዛ ግዙት ምናምን እላለሁ። በቃ ግዙት ካሉት እንገዛለን። ከዛ እዛ ያሉትን ደግሞ አንዳንዶቹን ደግሞ እዛ አሉ ይሰጠኛሉ።
ሆስፒታል ተኝተው በመታከም ላይ ለሚገኙት እናቱ የህክምና አገልግሎት የሚውል መርፌና ለምርመራ ናሙና መውሰጃ መሳሪያዎችን በመግዛት ላይ እያለ ያገኘነው ያሬድ ቲቦም ከተወሰነ መድኃኒት ውጭ አብዛኞቹ በሆስፒታሉ ውስጥ እንደሌሉ ገልጿል። የችግሩ መንስኤ ምን እንደሆነ እንደማያውቁ ነገር ግን የመንግስት ሆስፒታሎችና ጤና ተቋማት የሌላቸው መድኃኒቶችና የህክምና ቁሳቁሶች በግል ተቋማት ውስጥ መኖራቸው ጥያቄ እንደሚፈጥርባቸውም ገልጿል። በተመጣጣኝ ዋጋ የህክምና አገልግሎት እናገኛለን በሚል ወደ መንግስት ሆስፒታሎች ቢሄዱም ከውጭ በሚገዛቸው መድኃኒቶች ምክንያት ነገሮች ከአቅማቸው በላይ መሆኑን አቶ አለማየሁ ይናገራል።
አሁን ለምሳሌ ይሄን በ45 ብር ነው የገዛው። ሌላ በ300 የሚገዛ አለ። አሁን ከትላንትና ወደ አዳም እዚህ ጋር ለማመረመር 200 ብር ነው። እንዴት ነው ተቀበሉ?
የኢትዮጵያ መድኃኒት አቅራቢ አገልግሎት ዋና ዲሬክተር ዶክተር አብዱልቃድር ገልገሎ እጥረቱ ስለመኖሩ ተናግሯል።
በሀገራችን መድኃኒት በሁለት መልኩ ነው የሚቀርበው፣ በሀገር ውስጥ የሚመረትና ከውጭ 85% ደግሞ ከውጭ ነው የምናስገባ። ስለዚህ በሀገር ደረጃ ስናየው በሀገር ውስጥ የሚመረተው ምርት እጅግ በጣም ቀንሷል። ስለዚህ እጅግ በጣም በሀገር ውስጥ የሚመረተው በመቀነሱ አንዳንድ ቦታዎች ላይ እጥረት አለ። መሰረታዊ መድኃኒቶች በተለይ ሕይወት አድን መድኃኒት ደረጃን ስናይ ግን ወደ 85% ደረጃ ነው በሀገር ውስጥ ያለው። እንዲህ በፐርሰንት ይሄ ምን ማለት ነው? ሕይወት አድን መድኃኒት ወደ 121 መድኃኒት ነው የምናቀርበው። ከዛ ውስጥ ወደ 103 መድኃኒት በሀገር ውስጥ ይገኛል ማለት ነው፣ ከ121 ማለት ነው። ሌሎች እንግዲህ በዘለበል እየተተኩ የሚመጡት ናቸው።
የመድኃኒቱን አቅርቦት አስቸጋሪ ያደረገው የዓለም አቀፉ ኮቪድ-19 ወረርሽኝ መድኃኒት ከውጭ በተፈለገው ፍጥነትና መጠን ማስገባት እንዳይችሉ በማድረጉና በሀገሪቱ የተካሄደ ያለው ጦርነት ተጽዕኖ መሆኑን ዶክተር አብዱልቃድር ጨምሮ ገልጿል።
ትልቁ ችግር የመድኃኒት አቅርቦት በሀገር ውስጥ የሚመረተው ነው ትልቁ ችግር ያለው። አሁን 2013 መጨረሻ ላይ ያቀርባሉ ብለን ካቀድናቸው የሀገር ውስጥ አምራቾች 26% ብቻ ነው የቀረበው። ስለዚህ እጅግ ይሄ የሀገር ውስጥ የሚቀርቡ መድኃኒቶች ላይ የራሱ ተጽዕኖ አለው። ይሄ ወዴት ይገፋናል? ወደ ውጭ የምናቀርበው ላይ ነው የሚገፋም ማለት ነው።
ተገልጋዮች ዋጋው ተወዷል በማለት ለሚያቀርቡትም ቅሬታ ምላሽ ሰጥተዋል።
የኢትዮጵያ መድኃኒት አቅራቢ በዓላማ ደረጃ አንደኛ ፈዋሽነታቸው፣ ጥራታቸው እና በዋጋ ዝቅተኛ የሆነ ነው የኛ የሚያቀርበው። ነገር ግን ግሎባል በተለይ በዓለም አቀፍ በተከሰተው ኮሮና አሳቢያ ብዙ የጥሬ እቃ ዋጋ ንሯል በብዙ ቦታ ላይ ማለት ነው። ስለዚህ የዋጋ መጨመሩ አለ ብዙ ቦታ ላይ አለ። የእኛ መድኃኒት ግን ፐርሰንትም ምንም አልጨመርንም። ድሮ በምናቀርበው ነው የምንጨምረው ኮስት የምናደርገው ነገር ላይ። ነገር ግን ዓለም ደረጃ የራሱ ዋጋ ጨምሯል።
በኢትዮጵያም መድኃኒት አቅራቢ አገልግሎት የስዳማ የደቡብና ከፊል የኦሮሚያ ክልል ማስተባበሪያ የሐዋሳ ቅርንጫፍ ጽህፈት ቤት ኃላፊ አቶ ዘመኑ ለገሴ ችግሩ ተቀናጅቶ ያለመስራት የፈጠረው ነው ብለዋል።
ስለ መድኃኒት አቅርቦት ችግር ሲነሳ ሁልጊዜ የሚነሳው የእኛ ተቋም ነው። ነገር ግን መድኃኒት አቅርቦቱ ሰንሰለት ነው። የመድኃኒት አቅርቦት ሰንሰለት ነው አጠቃላይ። እንግዲህ ሰንሰለት አንድ ሰንሰለት ጤናማ ነው ለማለት በአግባቡ የሚሰራ ነው ለማለት ሁሉም የሰንሰለቱ አካላት በአግባቡ ስራቸው መስራት አለባቸው። እኛ ለመድኃኒት አቅርቦቱ ሰንሰለት አንዱ የሰንሰለቱ አካል ነን እንጂ ብቸኛ አይደለንም። እዚህ በእኛ ረገድ እኛ ማድረግ የምንችለው ነገር ምንድነው? በእኛ በኩል ያለው አሰራሮች ቀልጣፋ እንዲሆኑ፣ ዘመናዊ እንዲሆኑ ከማድረግ አንጻር በጣም ብዙ ጥረቶችን እያደረግን ቆይተናል።
መድኃኒት በመጋዘን ውስጥ ያለም ህዝቡ በመንግስት የአሰራር ግድፈት ለችግር ይጋለጣል በማለትም ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ወደ ተከታዩ ዘገባችን ስንወስዳችሁ እዚህ ዩናይትድ ስቴትስ እንቆያለን። በዩናይትድ ስቴትስ እስካሁን የኮቪድ-19 ክትባት ያልተከተቡ ሰዎች እንዲከተቡ የሚያስገድደው ፕሬዝዳንታዊ ትዕዛዝ እያወዛገበ ባለበት በአሁኑ ወቅት ካሁን ቀደም የተሟላ ክትባት የወሰዱ በሚሊዮን የሚቆጠሩ ሰዎች በበኩላቸው የማጠናከሪያ ክትባት ለመውሰድ በመዘጋጀት ላይ ናቸው። ሚሼል ኩዊን ያጠናቀረችው ዘገባ አሉላ ከበደ ያቀርበዋል።
77% የሚሆኑት አሜሪካውያን ቢያንስ የመጀመሪያውን የኮቪድ-19 ክትባት በወሰዱበት በአሁኑ ወቅት አብዛኞቹ ቀጥሎ ምን ማድረግ ስላለባቸው በመነጋገር ላይ ናቸው። የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ ካሁን ቀደም ስራ ላይ የዋሉት 3 ክትባቶች ጆንሰን ኤንድ ጆንሰን፣ ሞደርናና ፋይዘር የማጠናከሪያ ክትባቶች ጥቅም ላይ እንዲውሉ ፈቅዷል። የሲዲሲ መግለጫ አክሎም የማጠናከሪያ ክትባቶቹን የሚወስዱ ሰዎች ቀደም ሲል ከተከተቡት የክትባት አይነት የተለየ ክትባት መውሰድ እንደሚችሉ አመልክቷል። ይህም ማለት አሁን የሚከተቡት የክትባት አይነት የግድ በፊት የወሰዱት ራሱ መሆን የለበትም።
That allows a considerable degree of flexibility for people.
በአንጻሩ አማራጩን ይበልጥ በማስፋት ሰዎች ከማጠናከሪያ ክትባቶቹ እንዲያገኙ የምንጠብቀውን በቀጥታ ማነጋገር ራሳቸውን የመከላከል አቅም የማጎልበት እድል ያጎናጽፋቸዋል።
ዋናው የዋይት ሃውስ የጤና ጉዳዮች አማካሪ ዶክተር አንቶኒ ፋውቺ ናቸው። የዩናይትድ ስቴትስ ከፍተኛ የጤና ባለስልጣናት ከክትባቶቹ ቀማሚዎች አንዱ የሆነው ፋይዘር የመድኃኒት አምራች ኩባንያ ክትባቱ እድሜያቸው ከ5-11 ዓመት ድረስ ለሆኑ ህጻናት ተስማሚና አስተማማኝ ነው ሲል ባቀረበው የጥናት ውጤት ዙሪያ ለመነጋገር በያዝነው ሳምንት ይገናኛሉ። ይህም ክትባቱ እንደ አውሮፓውያን የቀን አቆጣጠር ከፊታችን ህዳር ወር መጀመሪያ አንስቶ ጥቅም ላይ ሊውል የሚችልበትን መንገድ ይጠርጋል ተብሎ ታምኗል። ይህ የማጠናከሪያ ክትባቶችና ታዳጊ ልጆችን የመከተቡ ዜና እያነጋገረ ያለው በዩናይትድ ስቴትስ ከ22% በመጠኑ ከፍ ያለ ቁጥር ያላቸው አዋቂዎች አሁንም የመጀመሪያውን ክትባት ባልተከተቡበት ነው። በሌላ በኩል አሰሪዎች በሰራተኞቻቸው ላይ የክትባት ግዴታዎችን ተፈጻሚ ማድረግ ይዘዋል። ለምሳሌም ያህል አሜሪካን ኤርላይንስ የተባለው አየር መንገድ ሰራተኞቹ እስከ መጪው ህዳር ወር መገባደጃ ድረስ መከተባቸውን የሚያረጋግጥ ማስረጃ ካላመጡ ከስራ የሚባረሩ መሆናቸውን ይፋ አድርጓል። የኒውዮርክ ከተማ አስተዳደርም በበኩሉ እስካሁን ያልተከተቡ የከተማይቱ ነዋሪዎች የመጀመሪያ ክትባታቸውን ሲከተቡ ለእያንዳንዳቸው $500 ጉርሻ ሊሰጥ መወሰኑን፣ ነገር ግን የማይከተቡ ግለሰቦች ብርቱ መቀጮ እንደሚጠብቃቸው አስታውቋል። ቢል ዲብላዚዮ የኒውዮርክ ከተማ ከንቲባ ናቸው።
If not, as we saw with healthcare, with education,
ያ ካልሆነም በጤና አገልግሎትና በትምህርት ዘርፍ እንዳየነው እንደ አውሮፓውያኑ የቀን አቆጣጠር ከህዳር 1 ቀን አንስቶ ደሞዝ ሳይከፈለው እረፍት እንዲወጡ ይደረጋል የሚል ደብዳቤ ደርሶታል። ይህ ማንም ላይ እንዲደርስ አንፈልግም። የኛ ፍላጎት ሰዎች እንዲከተቡ ማድረግ ብቻ ነው።
የመከተብና ያለመከተብ ምርጫ የግል ጤና ውሳኔ ነው ሲል የሚሟገተው የኒውዮርክ ከተማ የፖሊስ ማህበር በበኩሉ የአባላቶችን መብት ለማስጠበቅ አስተዳደሩን እከሳለሁ ብለዋል። ባልተከተቡ ሰዎች ላይ ገደብ የሚጥለው ድንጋጌ አሁንም እንዳወዛገበ ነው። ይሁንና ኪል የተባለው በዩናይትድ ስቴትስ የፖለቲካ ጉዳዮች ላይ ትኩረት የሚያደርገው ታዋቂ የድረገጽ ጋዜጣና ሄሪስ ኤክስ የተባለው የገበያ ጥናትና አማካሪ ድርጅት በቅርቡ በጋራ ባደረጉት የህዝብ አስተያየት ግምገማ እንደታየው አስተያየታቸውን ከሰጡ ሰዎች ውስጥ 58% የሚሆኑት አሜሪካውያን የመከተብ ግዴታ የሚደነግገው ፕሬዝዳንታዊ ትዕዛዝ ኮቪድ-19ን በብቃት ለመዋጋት ጠቅመዋል ሲሉ፣ 24% ግን ይጎዳል ይላሉ።
አድማጮች፣ አሁን ወደ መጨረሻው ዝግጅታችን ነው የምናልፈው። ተራው የሰኞ ምሽት ስፖርት ነው። ኬኔዲ አባተ እንደሚከተለው አሰናድቶታል።
አትሌት ለተሰንበት ግደይ በግማሽ ማራቶን አዲስ የዓለም ክብረ ወሰን አስመዘገበች። አትሌት ለተሰንበት ትናንት በቫሌንሺያ የተካሄደውን የግማሽ ማራቶን ውድድር የዓለም ክብረ ወሰንን በመስበር አሸንፋለች። ኢትዮጵያዊቱ አትሌት ግማሽ ማራቶኑን 1 ሰዓት ከ2 ደቂቃ ከ52 ሰከንድ በማጠናቀቅ የርቀቱን ፈጣን ሰዓት በእጇ አስገብታለች። የ23 ዓመቷ ለተሰንበት ከዚህ ቀደም በኬንያዊቱ አትሌት ሩት ቼፒንጌቲች በ1 ሰዓት ከ04 ደቂቃ ከ02 ሰከንድ ተይዞ የነበረውን የግማሽ ማራቶን የዓለም ክብረ ወሰን በ7 ሰከንዶች በማሻሻል ነው አዲስ ክብረ ወሰን ያስመዘገበችው። በ5000 እና በ10000 ሜትሮችም የዓለም ክብረ ወሰንን ያስመዘገበችው አትሌቷ በግማሽ ማራቶን 3ኛውን ክብረ ወሰኗን ያዘችው። በትናንትናው የቫሌንሺያ ግማሽ ማራቶን ውድድር ሌላኛዋ ኢትዮጵያዊት የዓለም ዘርፍ የኋላው በ1 ሰዓት ከ03 ደቂቃ ከ51 ሰከንድ ሁለተኛውን የዓለም ፈጣን ሰዓት በማስመዝገብ ኬንያዊቷን ሼላ ቼፕኩሪን አስከትላ ውድድሯን በሁለተኝነት አጠናቃለች። በወንዶች ምድብ ደግሞ ኬንያዊው አትሌት አቤል ኪፕቹምባ በ58 ደቂቃ ከ03 ሰከንድ ውድድሩን በበላይነት ሲያጠናቅቅ ሁለተኛና ሶስተኛ የወጡትም ኬንያውያን አትሌቶች ናቸው። የባህር ዳር ዓለም አቀፍ ስታዲየም በካፍ በመታገዱ ምክንያት ኢትዮጵያ ከጋና ጋር የምታደርገው የዓለም ዋንጫ የማጣሪያ ጨዋታ በደቡብ አፍሪካ ይካሄዳል። የብሔራዊ ቡድን ውድድሮችንና ሌሎች ጨዋታዎችን ላለፉት ዓመታት ሲያስተናግድ የቆየው የባህር ዳር ስታዲየም የዓለም ዋንጫ ማጣሪያ ጨዋታዎችና የአፍሪካ የክለብ ሻምፒዮና ውድድሮች እንዳይካሄዱበት ካፍ ማገዱ ይታወሳል። ሰሞኑን የካፍ የክለብ ላይሰንሲንግ ማኔጀር መሐመድ ሲዳት በኢትዮጵያ ተገኝተው የተለያዩ ስታዲየሞችን በተለይም የባህር ዳር ስታዲየምን ከገመገሙ በኋላ ስታዲየሙ የካፍን ዝቅተኛ የስታዲየም መመዘኛ መስፈርቶች ሙሉ በሙሉ እንደማያሟላ በመግለጽ ነው ውድድሮችን እንዳያስተናግድ የታገደው። የአማራ ክልል ወጣቶችና ስፖርት ቢሮ የካፍን የእግድ ውሳኔ ተቃውሟል። በቢሮው የፋሲሊቲ ዳይሬክተር አቶ ባንታለም ሙላት ዛሬ በሰጡት መግለጫ ይህን ብለዋል።
ካፍ ከሰጠው ኮሜንት ውስጥ ጣሪያ፣ ወንበር፣ አስፈላጊ የሆኑ ይሄ ጃይንት ስክሪኖች፣ በርካታ ነገሮች አሉ መሟላት ያለበት ስቴዲየም ውስጥ። አብዛኞቹን ካፍ የሰጣቸውን ኮሜንቶች እንወስዳቸዋለን። ነገር ግን በጣም የገረሙን ኢትዮጵያ እግር ኳስ ፌዴሬሽንም ዲቴይል ሂዶ መጠየቅ ያለበት በጣም በርካታ ነጥቦች አሉ ማንቀበላቸው። ለምሳሌ እንውሰድ፣ መልበሻ ክፍሉ ደረጃውን የጠበቀ አይደለም ነው ካፍ ራሱ አክሴፕት ያደረገው። መልበሻ ክፍሉ በመልበሻ ክፍሎች ውስጥ የሚገኙ መታጠቢያ ክፍሎች አነስተኛ ናቸው ይላል። እዩት የካፍ ኮሜንት፣ 9 ሻወር ቤት አለ። ካፍና ፊፋ ሚኒማም ሪኳየርመንት 5 ነው። የመጫወቻ ሳር ሜዳን በተመለከተ የተባል ነው ይህንን የመጫወቻ ሜዳ የሚከታተለው ካምፓኒ የለም ነው የሚል አይታችሁታል። ካምፓኒው አለ፣ ፍሎራ አግሪካልቸር ይባላል። የተባል ነው ከአውሮፓ ሳር አምጥታችሁ እንደገና ትከሉ ነው። ይህም መታየት አለበት።
ካፍ ለኢትዮጵያ እግር ኳስ ፌዴሬሽን በላከው ደብዳቤ ኢትዮጵያ በዓለም ዋንጫ ማጣሪያ ከጋና ጋር የምታደርገውን ጨዋታ በማን ሀገርና በየትኛው ስታዲየም መጫወት እንደምትፈልግ ከጥቅምት 10 በፊት እንድታሳውቅ በጠየቀው መሰረት ፌዴሬሽኑ ጨዋታው በደቡብ አፍሪካ ኦርላንዶ ስታዲየም እንዲካሄድ መርጧል። ጨዋታው በደቡብ አፍሪካ እንዲካሄድ የተወሰነው የኢትዮጵያ ብሔራዊ ቡድን ለመጨረሻው የምድብ ማጣሪያ ጨዋታ ወደ ዚምባብዌ ማቅናቱ ስለማይቀር የትራንስፖርትና መሰል ወጪዎችን ለመቀነስ በማሰብ እንደሆነ ነው ፌዴሬሽኑ የገለጸው። ኢትዮጵያ ቀሪ 2 የማጣሪያ ጨዋታዎችን የምታደርግ ቢሆንም በደቡብ አፍሪካ ያስተናገደችውን ሽንፈት ተከትሎ ከዓለም ዋንጫ ውድድር ውጭ መሆኗ ግን ከወዲሁ ተረጋግጧል። የ2021 የዓለም ምርጥ አትሌት እጩዎች ይፋ ሲደረጉ በሁለቱም ጾታ ኢትዮጵያውያን አልተካተቱም። በታሳስ ወር ከሚካሄደው የ2021 የዓመቱ ምርጥ አትሌቶች ሽልማት በፊት የዓለም አትሌቲክስ የድምፅ አሰጣጥ ሂደት በዚህ ሳምንት እንደሚጀመር ተገልጿል። በዓለም አቀፍ የአትሌቲክስ ባለሙያዎች ቡድን የተመረጡ ከሁለቱም ጾታ 10 የዓመቱ ምርጥ ሴትና ወንድ አትሌት እጩዎችን ዝርዝር ማጽደቁን የዓለም አትሌቲክስ አስታውቋል። እጩዎቹ የተመረጡት በቅርቡ በተካሄደው የቶኪዮ 2020 ኦሎምፒክ ጨዋታዎች እንዲሁም በዓለም ዙሪያ በተካሄዱ ሌሎች ውድድሮች ተሳትፈው ባሳዩት አስደናቂ ውጤት መሆኑ ነው የተመለከተው። ከአፍሪካ 2 ወንዶችና 1 ሴት በአጠቃላይ 3 አትሌቶች በእጩነት የተመረጡ ሲሆን ከመካከላቸው ኢትዮጵያዊ አትሌት የለበትም። በወንዶች ዘርፍ በእጩነት የተመረጡት በቶኪዮ 2020 ኦሎምፒክ በ5000 ሜትር የወርቅና በ10000 ሜትር ደግሞ የብር ሜዳሊያ ያሸነፈው ኡጋንዳዊው ጆሹዋ ቼፕቴጌና የማራቶን ማራቶን ባለድሉ ኬንያዊው ኤሉድ ኪፕቾጌ ሲሆኑ በሴቶች ደግሞ የ1500 ሜትር አሸናፊዋ ኬንያዊት አትሌት ፌዝ ኪፔጎን ናቸው። የ2021 የዓለም ምርጥ አትሌቶች የሚለዩት በሶስት ዙሮች በሚካሄድ የድምጽ አሰጣጥ ሂደት ሲሆን አሸናፊውን ለመለየት የዓለም አትሌቲክስ ድምጽ 50 በመቶ፣ የዓለም አትሌቲክስ ቤተሰብና የህዝብ ድምጽ ደግሞ እያንዳንዳቸው 25 በመቶ ዋጋ ይኖራቸዋል ተብሏል። ለዛሬ መረጥንላችሁ የሳምንቱ ዋና ዋና ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች ለሰኞ ምሽት አድማጭ ተመልካቾቻችን ለሰኞ ምሽት ያዝነው ዝግጅት በዚህ ተጠናቋል። በነገው ምሽት እንገናኛለን። አብረናችሁ የቆየነው ጽዮን ግርማና የስርጭቱ አቀናባሪ ብርሃነ ኃይሉ ናት። መልካም ምሽት። ደህና ደሩ።